የሚስተር ዶናልድ ትራምፕ እና የሚስተር ኪም ጆንግ ኡን ታሪካዊ የተባለ አዲስ ግንኙነት ለአፍሪካ ምን ትርጉም አለው? ይህንን ጥያቄ ይዤ ዋና መስሪያ ቤቱ ፕሪቶሪያ ወደሚገኘውና አዲስ አበባና ናይሮቢ ላይ ቢሮዎች ወዳሉት የደህንነት ጥናት ኢንስቲትዩት ደውዬ ተመራማሪውን ዛካሪ ዶናንፌልድን አነጋግሬ ነበር። በቅድሚያ በአፍሪካ ሀገሮችና በፒዮንግያንግ መካከል ያለው ግንኙነት ምን እንደሚመስል ዶናንፌልድ ሲያብራሩ፣ በአብዛኛው በመስራቁና በመዕራቡ ዓለም ለአስሮች ዓመታት ዘልቆ በነበረው ቀዝቃዛ ጦርነት መንፈስ የተቃኘ እንደሆነ ተናግረዋል። ሰሜን ኮሪያ ከአፍሪካ ጋር ያላት በንግዱም ሆነ በሌላው መስክ የሰፋ ግንኙነት ባይሆንም እንደ ዚምባብዌና ናሚቢያ ካሉ የደቡባዊ አፍሪካ ሀገሮች ጋር ግን የቆዩና የጠበቁ ግንኙነቶች እንዳሉ አጠቁመዋል። በሌላ በኩል ደግሞ በቀድሞዋ ሶቪየት ህብረትና በኮሙኒስት አጋሮቿ በአንድ ወገን፣ በሌላ በኩል ደግሞ በምዕራቡ ዓለም ይካሄድ የነበረው ግብግብ አፍሪካ የእጅ አዙር የፍልሚያ አውድማቸው ነበረች ያሉት ሚስተር ዶናንፌልድ፣ በዚያ ሁኔታ ውስጥ ሰሜን ኮሪያ የጦር መሳሪያ ለነጻነት ትግሎችና ሌሎችም ግጭቶች ትሸጥ እንደነበረ አስታውሰዋል። ንግድን በተመለከተ ዛካሪ ዶናንፌልድ ሲናገሩ እንዲህ ብለዋል።
North Korea and Africa is a relatively small fraction of North Korea.
በሰሜን ኮሪያና በአፍሪካ መካከለ ያለው ንግድ በተመለከተ በጣም አነስተኛ ነው። የሰሜን ኮሪያ ንግድ ከአፍሪካ ይልቅ በተሻለ የሚካሄደው ከአውሮፓ ሀገር ጋር ነው። በአህጉር ደረጃ ስናይ ከሰሜን ኮሪያ ጋር በመናገድ ሁለተኛው አውሮፓ ነው። ስለዚህ እንደ አውሮፓ አቆጣጠር በ2013 እና በ2014 ሰሜን ኮሪያ ከአውሮፓ አህጉርና ከአፍሪካ ጋር ተመሳሳይ የንግድ መጠን ነበራት።
ሚስተር ዶናንፌልድ በተቀሰሱት የመንግስታቱ ድርጅት መረጃ መሰረት ሰሜን ኮሪያ ከአፍሪካ ጋር ከ4-5% ድርሻ ያለው የንግድ ግንኙነት ነው ያላት። ለኮሪያ ግዙፏ የንግድ ሸሪኳ ቻይና ስትሆን እስከ 80% የሚሆነውን ድርሻ እንደምትሸፍን ዶናልድ አመልክተዋል። በሌላ በኩል ግን ትራምፕ አምባገነን ከሚባሉት የሰሜን ኮሪያ መሪ ጋር መገናኘታቸው እውቅና ሊያሰጣቸው እንደሚችል አፍሪካን ጨምሮ ሌሎችም አምባገነኖችን ሊያደፋፍር፣ በሌላ በኩል ደግሞ ትክክለኛው መፍትሄ ኃይለኛ ሆኖ መገኘት ነው የሚሉ መሪዎችን ሊያጀግን የሚችል እንደሆነ በሌሎች ተንታኞች የሚሰነዘረው ሐሳብ ከእውነት የራቀ አይደለም ብለው ያስባሉ ዶናንፌልድ። በተለይ የትናንትናውን ስብሰባ ትርጉም አስመልክቶ እንዲህ ብለዋል።
If North Korea was brought back, into the fold, so to speak, and allowed to trade more freely.
ሰሜን ኮሪያ ወደ ዓለም አቀፉ ማህበረሰብ የምትቀላቀል ከሆነና ከዓለም አቀፍ አጋሮች ጋር እንድትናገድ የሚፈቀድላት ከሆነ ከአፍሪካ ጋርም አጠቃላይ እድገት ሊኖር ይችላል። አፍሪካ እጅግ ሰፊ የንግድ ዕድል ያላት አህጉር ብትሆንም የኮሪያ ንግዷ ይህንን ያህል የገዘፈ ጫና የሚኖረው አይመስለኝም።
በአፍሪካና በሰሜን ኮሪያ ግንኙነቶች ጉዳዮች ላይ የሚመክሩት ደቡብ አፍሪካ የሚገኙት የደህንነት ጥናት ኢንስቲትዩት ባልደረባ ዛካሪ ዶናንፌልድ ናቸው ማብራሪያውን የሰጡት።